ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መልካም ጅማሬ ነው። ትልቅ መሰረት ጥለናል ብለናል። ሁሉም ጨረስን ማለት አይደለም። ያው አንዳንድ በታሪክ ሁሉም በጋራ የማይቀበላቸው ነገሮች አሉ። ግን ይህንን ደግሞ በልዩነት ተከባብሮ ይዞ መሄድ እንደሚቻል በግልጽ ሁሉም በአንደበታቸው ሲናገሩ ሲመሰክሩ ነው የሰማነው።
በኦሮሚያና በአማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በክልሎች ውስጥ ሲስተዋሉ ለቆዩት ሁከቶችና ግጭቶች መፍትሄ ለመፈለግ ትላንት የጀመሩት ውይይት ዛሬ ሲጠናቀቅ ከተናገሩት የተወሰደ ነው። ከመድረኩ አስተባባሪዎች አንዱ ዶክተር ገበያው ጥሩነህ ናቸው የሰማችኋቸው። ዝርዝሩ በዕለቱ መጽሔት ክፍለ ጊዜ ይቀርባል። ሌሎች በርከት ያሉ ዘገባዎችም አሉን።
ለምሽቱ ካሉን አርዕስተ ዜናዎች ውስጥ ከሱዳን በሚያዋስነው የአማራ ክልል አርማጭሆ ወረዳ ትናንት ህገወጥ መሳሪያዎች መገኘታቸውን የክልሉ ባለስልጣናት ገልጸዋል። የዓለም ሀገሮች የስደተኛና ተፈናቃይ ቀውሱን ሸክም እንዲጋሩ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት ተማጽነዋል። ሌሎችም ዜናዎች አሉን።
አመሰግናለሁ ቆንጂት። ዜናውን ከመግቢያችን በኋላ በተከታይ እናቀርባለን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ታህሳስ 7 2012 ስርጭታችን ጋር አስተናጋጃችሁ አሉ አከበደ ነኝ። አቀናባሪ ብርሃን ኃይሉ፣ የስርጭት መሐንዲሳችን ኦድሬስ ሪገስ ነው። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጂት አየለ።
ኢትዮጵያን ከሱዳን ጋር በሚያዋስነው የአማራ ክልል የአርማጭሆ ወረዳ አብርሃ ጅራ ከተማ ትናንትና የተለያዩ ህገወጥ የጦር መሳሪያዎችን በቁጥጥር ስር ማዋሉን የክልሉ የሰላምና የህዝብ ደህንነት ቢሮ አስታውቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
የአማራ ክልል የሰላምና የህዝብ ደህንነት ቢሮ ቃል አቀባይ ምክትል ኮማንደር መንገሻ አውራሪስ ዛሬ ለአሜሪካ ድምፅ እንደገለጹት መነሻቸው ከሱዳን እንደሆነ የሚገመት የተለያዩ ህገወጥ የጦር መሳሪያዎች ትላንት በምዕራብ ጎንደር ዞን አርማጭሆ ወረዳ አብርሃ ጅራ ከተማ በቁጥጥር
እንደዚሁ ወደ 4753 የብሬን ጥይት፣ 32 ክላሽ፣ ወደ 2053 የሚሆን የክላሽ ጥይት የተያዘበት ሁኔታ ነው እና ተሽከርካሪው ለጊዜው አምልጧል። በትላንትናው ዕለት አልተያዘም። ለመያዝ እንግዲህ አጠቃላይ የነበረው ሁኔታ ፖሊስ ክትል እያደረገ ነው የሚገኘው። እግዜ ቤቶቹ ናቸው የተያዙቱ።
ከቅርብ ጊዜ ወዲህ እየተባባሰ የመጣውን የህግ ወጥ የጦር መሳሪያ ዝውውርን በተመለከተ ቃል አቀባዩ የሚከተለውን ብለዋል።
በዚህ በህግ ወጥ የጦር መሳሪያ ዝውውር የተሰማሩ ግለሰቦች በሚያዙበት ጊዜ የሚሰጠው ፍርድ አስተማሪ የሆነ ቅጣቶች አይቀጡ። ከዚህ ጋር ተያይዞ በሁሉም ቦታዎች ላይ እንግዲህ አንድም የያዘ አስርም የያዘ ሺም የያዘ እኩል የሆነ እንትን ነው እስካሁን የሚሰጠው። ህጉ ላይ እንግዲህ መሻሻል የተቀመጠ አንቀጽ ሊኖር ይችላል፣ ግን ንግድንና ይዞ መገኘትን መለየት አለባቸው ብዬ አስባለሁ። ህገ ወጥ ጦር መሳሪያ ይዞ የሚገኛለ አንድም ሁለትም፣ ግን ህገ ወጥ የጦር መሳሪያ ንግድ ሲሆን ደግሞ ህጉ በዛ ልክ ማየት አለበት ብዬ አስባለሁ። የሚሰጡት ውሳኔዎች አስተማሪዎች አሉ በአብዛኛው። እስካሁን ድረስ ደግሞ አፋጣኝ የሆነ ውሳኔ ደግሞ አይሰጣቸውም። የጦር መሳሪያ እጅ ከፍንጅ ይያዛል፣ ግለሰቡም ይያዛል። ሲጓተቱ ይቆያሉና ፍርዱንም አስተማሪ በሆነ መልኩ በሚዲያ በማውጣት ህዝቡ ከዛ እንዲማር እንዲጠነቀቅ በማድረግ በኩል የሚሰራው ስራ የህዝብ ግንኙነት ስራ አናሳ ነው።
በተመሳሳይም ትናንት በባህር ዳር ከተማ በተለምዶ አባይ ማዶ በሚባል አካባቢ በአንድ ተከራይ ግለሰብ ቤት ውስጥ 449 ህገወጥ ሽጉጦች በቁጥጥር ስር መዋላቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዓለማችንን እጅግ የገዘፈ የተፈናቃይ ቀውስ የሚፈታ አጠቃላይ እርምጃ እንዲወሰድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት ተማጽኖ አቅርበዋል። በዓለም ዙሪያ ከቀያቸው የተፈናቀሉ ሰዎች ቁጥር ከምንጊዜውም መግዘፉን የጠቀሱ አሃዞች 25 ሚሊዮን ስደተኞችን ጨምሮ 7.8 ሚሊዮን መድረሱን ነው የሚጠቁሙት። ስደተኞችን የመቀበልና የመንከባከቡን ሸክም በአብዛኛው የወደቀው አቅሙ በሌላቸው ሀገሮች ላይ መሆኑን የጠቆሙት ባለስልጣናቱ ሀገሮች በሙሉ ኃላፊነቱን እንዲጋሩ ነው የተማጸኑት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ጄኔቫ ላይ እየተካሄደ ላለው የዓለም የስደተኞች ጉባኤ ባሰሙት ንግግር ለ10 ዓመታት በድርጅቱ የስደተኞች ኮሚሽነር በኮሚሽነርነት ያሳለፉትን ጊዜ በኩራትም በሐዘንም እንደሚያስታውሱት ተናግረዋል። የስደተኞችን ሕይወት ለማሻሻል ለመታደግ ብዙ ተከናውኗል። ሆኖም ከሀገሩ የሚሰደደው ሰው ብዛት አሁንም እየጨመረ ነው። በየሄደበት ጥላቻውና መገለሉም እንደዚያው ከፍ ብሏል ነው ያሉት።
Indeed, at a time when the right to asylum is under assault,
በርግጥም ደግሞ የጥገኝነት መብት ላይ ጥቃት እየተሰነዘረ ነው። በርካታ ድንበሮችና በሮች ስደተኛው ላይ እየተዘጉ ናቸው። ስደተኛ ሕፃናት ሳይቀሩ ከቤተሰብ ሊለያዩ የሚችሉበት ወቅት ነው። ስለዚህም ለስደተኞች ሰብአዊ መብት ከበሬታ እንደምንቆም በድጋሚ ማረጋገጥ አለብን።
ይህንን ለማድረግ ደግሞ ባለፈው አመት የአውሮፓውያን አመት የመንግስታቱ ድርጅት ጠቅላላ ጉባኤ ላይ በጸደቀው ስምምነት የተቀመጠውን አቅጣጫ በዚያ መመራት ይቻላል ብለዋል ጉተረሽ። በምሽቱ አብይ ርዕስ በዝርዝር እንሄድበታለን። ግዙፉ የዩናይትድ ስቴትስ ኤሮስፔስ ኩባንያ ቦይንግ 737 ማክስ ጀቶችን በመጪው የአውሮፓ ወር ውስጥ ለጊዜው ማምረት እንደሚያቆም ትናንትና አስታወቀ። ሁለቱ ጀቶች ኢንዶኔዥያና ኢትዮጵያ ውስጥ ከወደቁ ወዲህ ካለፈው አመት መጋቢት አንስቶ ቦይንግ የማክስ ስሪቶቹን ሁሉ አውርዶ ችግር ውስጥ እንደተዘፈቀ መሆኑ የሚታወቅ ነው። ሪቻርድ ግሪን ያጠናቀረው ዘገባ አለ፣ ሶሎሞን አባተ ያቀርባል።
የቦይንግ ኩባንያ የዳይሬክተሮች ቦርድ ሺካጎ ላይ ለሁለት ቀናት ካካሄደው ስብሰባና የዩናይትድ ስቴትስ ፌዴራል አቪዬሽን አስተዳደር የማክስ ስሪቶቹ ወደ አየር እንዲመለሱ የሚያስችል ፍቃድ እንደማይሰጥ ባለፈው ሳምንት ካሳወቀ በኋላ ነው ቦይንግ ምርቱን ለጊዜው እንደሚያቋርጥ የተናገረው። የቦይንግ 737 ማክስ 8 ጄቶች ኢንዶኔዥያና ኢትዮጵያ ውስጥ ወድቀው የ346 ሰው ሕይወት ቀጥፈዋል።
አሁን ችግር የሚመስለው ጄቶቹን ወደ አየር ለመመለስ የሚያስችሉ መፍትሄዎች መገኘታቸውና ሁሉም መተማመን እንደሚሰማው ይታወቃል። ይሁን እንጂ ግልጽ ያልሆነው ይህ እውን የሚሆንበት ጊዜና አየር መንገዶቹ አይሮፕላኖቹን ለዚህ ያክል ጊዜ አቁመው ካቆዩአቸው በኋላ ወደ በረራ ፈጥነው ያስገቧቸዋል ወይ የሚለው ጉዳይ ነው።
ጆሽ ቫይደርማን የአቪዬሽን ኤክስፐርት ናቸው። ቦይንግ የማክስ ስሪቶቹን ምርት ማቋረጡ በመጪው 2020 ለብዙ ወራት እንደሚቆይ ቢናገርም ከዋሽንግተን ግዛቷ ሲያትል ከተማ በስተደቡብ በሚገኘው የሬንተን ፋብሪካው ላይ የሚሰሩ ቁጥራቸው 12,000 የሚደርስ ሰራተኞቹን እንደማያባርር ግን አስታውቋል። የምርቱ መቋረጥ ውሳኔ በዓለም ዙሪያ ያሉ 900 የተለያዩ ክፍሎችና ጥሬ ዕቃ አቅራቢዎችን እንዲሁም የዩናይትድ ስቴትስን ምጣኔ ሀብት እንደሚጎዳ ጥርጥር የለውም ተብሏል። የቦይንግ አክሲዮን ትናንት ሰኞ በ4.3% አሽቆልቁሎ የአንድ ድርሻ ዋጋ $327 መድረሱና ከሰዓታት ግብይት በኋላም በተጨማሪ 1% መውረዱ ተዘግቧል። ከቦይንግ ኩባንያ ላይ 29 737 ማክስ 8 ጀቶችን ለመግዛት ተስማምታ የነበረችው ኢትዮጵያ ከተረከበቻቸው 5 አይሮፕላኖች አንዱ ቢሾፍቱ ላይ ሲወድቅ ቀሪዎቹን ጀቶች ወዲያው ከሰማይ ላይ ማውረዷና ከእንግዲህም እነዚያን ጀቶች መልሶ ወደ ሥራ ለማስገባት የኢትዮጵያ አየር መንገድ የመጨረሻው ኩባንያ እንደሚሆን ዋና ሥራ አስፈጻሚው ለአንድ የአሜሪካ መገናኛ ብዙሃን አውታር መናገራቸው ይታወሳል።
ለጋዜጠኞች ደህንነት የቆመው ዓለም አቀፍ ድንበር የለሽ ጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ ባወጣው ዓመታዊ ሪፖርት በመላው ዓለም በዚህ ዓመት ብቻ 49 ጋዜጠኞች መገደላቸውን አስታወቀ። 389 ጋዜጠኞች ለእስር መዳረጋቸውንና ሌሎች 57 ደግሞ መታፈናቸውን አስታውቋል። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። አድማጮች፣ ለዛሬ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ።
እንግዲህ ሙስና በዋናነት ከሀብት ብክነት ጋር የመንግስትን የህዝብን ትልልቅ ሀብት ከማባከን ጋር ይያያዛል። ነገር ግን ከዚህ ሰፋ ያለም በሀገርን ህዝብን የሚጎዳ ችግር ነው። ይህን ከመቅረፍ አኳያ አሁን ኮሚሽናችን አተኩሮ እየሰራ ያለው በመከላከሉ ዘርፍ ላይ ነው።
በፌዴራል የሥነ ምግባርና የጸረ ሙስና ኮሚሽን የሙስና መከላከል ጽህፈት ቤት ዲሬክተር አቶ አክሊሉ ሙልጌታ ናቸው። በሁለተኛው አጋማሽ ይመለሳሉ። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ ዓለም አቀፉን የስደተኞች ቀውስ ለማቆም በጄኔቫ ስዊዘርላንድ የሶስት ቀናት መሪዎች ጉባኤ በትላንትና ሁለት ተጀምረዋል። በሺዎች የሚቆጠሩ የአገሮቹ ሚኒስትሮች እንዲሁም የመቶ አገሮች ሚኒስትሮች የአገሮቹ ሚኒስትሮች በተባበሩት መንግስታት ዓለም አቀፍ ስደተኞች ፎረም ላይ በመገኘት በአስር ሚሊዮኖች የሚሆኑና በግጭት ሳቢያ ከሀገራቸው ለመፈናቀል የተገደዱ ሰዎችን ጉዳይ ይወያያሉ። የመንግስታቱ ድርጅት በዓለም አቀፍ ደረጃ 7.8 ሚሊዮን ሰዎች በግዴታ ከሚኖሩበት እንዲፈናቀሉ ሆነዋል ሲል ግምቱን አስቀምጧል። ምክንያቱ ደግሞ ሀብታሞቹ አገሮች ተገቢውን ድጋፍ ለማድረግ በበቂ ሁኔታ እየሰሩ ስላልሆነ ነው ሲልም ተችቷል። አድማጮች፣ የዚህ ዜና ዘገባ እየተጠናከረ ነው። ዝርዝሩ እንደደረሰ እናቀርባለን። አሁን ወደ መጽሔቱ ዝርዝር እናመራለን። ኦሮሚያና አማራ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በክልሎች ውስጥ ሲስተዋሉ ለቆዩ ሁከቶችና ግጭቶች መፍትሄ ለመፈለግ ትላንት የጀመሩትን ውይይት ዛሬ አጠናቀዋል። ሙክታር ጀማል ከአዲስ አበባ ዝርዝሩን ይዟል።
በዛሬው ዕለት ሁለተኛ ቀኑን መቋጫ ያደረገው በኦሮሚያና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች ውይይት ችግሮችን በጋራ ለመፍታት መግባባት ላይ መደረሱ ተገልጿል። ከውይይት መድረኩ መዝጊያ በኋላ የፓርቲዎቹ ተወካይ ለመገናኛ ብዙሃን መግለጫ ሰጥተዋል። የፖለቲካ ድርጅቶችን በመወከል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ፣ የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ፣ የመድረክ ተቀዳሚ ሊቀመንበር ፕሮፌሰር መረራ ጉዲና፣ የአማራ ክልል ብልጽግና ፓርቲ ተወካይ ዶክተር ደስታ ተስፋው፣ የኦሮሚያ ክልል ብልጽግና ፓርቲ ተወካይ አቶ ታዬ ደንደአና የአማራ ማኅበራዊ ራዕይ ፓርቲ ሊቀመንበር አቶ ስዩም መንገሻ የጋራ መግለጫውን በየፊና ለመገናኛ ብዙሃን ተናግረዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ችግሩን ከመሠረቱ ለመፍታት ሁሉም በቁርጠኝነት እንዲሠራ ጥሪ አቅርበዋል።
ይሄ ነገር በአስቸኳይ የሚቆምበትና የሁላችንም ሐዘን ልባችን የነካ ሐዘን መፍትሄ እንዲያገኝ ሁላችንም እጅ ለእጅ ተያይዘን እንድንሠራ እንደዚሁም ወጣቶቹ እርስ በርሳቸው ባላቸው ግንኙነት የትምህርት ይሁን የወጣትነት የእድሜ ጓደኝነት እንደዚሁም ግንኙነት ይሄንን ሁኔታ የዩኒቨርሲቲ አስተዳደሩና መዋቅሩም እንደዚሁም የመንግስት መዋቅር ኃላፊነት በተሞላ ሁኔታ ግዴታቸውን እንዲወጡ በዚሁ አጋጣሚ ለማሳሰብ እወዳለሁ። ሁላችንም እጅ ለእጅ ተያይዘን ለዚህ መፍትሄ
የደረሰው ጉዳት አሳዛኝ ነው። በወንድማማቾች መካከል የሚፈጠረው ሞት በማያዳግም መልኩ መቋጨት አለበት ያሉት የአማራ ብሔራዊ ንቅናቄ ሊቀመንበር ዶክተር ደሳለኝ ጫኔ ከመንግስት በኩል የተማሪዎችን ደህንነት ማስጠበቅ ላይ በትኩረት እንዲሰራ አሳስበዋል። ዶክተር ደሳለኝ ለችግሮች መፍትሄ ያሉትንም ጠቁመዋል።
ማህበረሰባችንን የሁለቱም ህዝቦች ማህበረሰብ የተቻለውን ልጆችን በመምከር ልጆችን በማረጋጋት የተቻለውን እንድታደርጉ ጥሪ ማቅረብ እፈልጋለሁ። እንግዲህ ዋነኛው መፍትሄ ብለን የምናስበው የጀማመርናቸውን የፖለቲካ ውይይቶች ፖለቲካዊ መፍትሄ እንዲያገኙና ዘላቂ መፍትሄ የሚያመጣ መንገድ መፍትሄ ለማግኘት ነው ጥረት የምናደርገውና እሱን አጠናክረን የምንቀጥል መሆናችንም በዚህ አጋጣሚ መግለጽ ፈልጋለሁ።
የፓርቲዎቹ ተወካዮች ከሰጡት መግለጫ በመቀጠል ለመገናኛ ብዙሃን ጠቅለል ያለ መግለጫ የሰጡት ከመድረኩ አስተባባሪዎች አንዱ የሆኑት ዶክተር ገበያው ጥሩነህ ናቸው። ዶክተር ገበያው በበኩላቸው ፓርቲዎቹን አቀራርቦ ማወያየት ከፍተኛ መግባባት እንዲፈጠር ትልቅ በር ከፍቷል ብለዋል።
እንዲሁ በመራራቃችን፣ እንዲሁ ባለመቀራረባችን፣ እንዲሁ ባለመነጋገራችን እንደ ጠላት ተፈራጅን መቆየታችን በእኔ ተረዳ። ስለዚህ መልካም ጅማሬ ነው። ትልቅ መሰረት ጥለናል ብለናል። ሁሉን ጨረስ ነው ማለት አይደለም። ያው አንዳንድ በታሪክ ሁሉም በጋራ የማይቀበላቸው ነገሮች አሉ። ግን ይህንን ደግሞ በልዩነት ተከባብሮ ይዞ መሄድ እንደሚቻል በግልጽ ሁሉም በአንድ በታቸው ሲናገሩ ሲመሰክሩ ነው የሰማነው እና ለአንድ ግብና ለአንድ ዓላማ የሚንቀሳቀስ አካል ሆኗል ማለት ይቻላል። ከነዛ ቅድም ካነሳቸው ኮመን ግራውንድስ እና ያንን ኮመን ግራውንድ ለማስከበር ደግሞ ዲሞክራቲክ አፕሮች እንተከላለን ከማለታቸው የተነሳ ማለት ነው።
ትላንትና የተጀመረው በአማራ ክልልና በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ውይይት ዛሬ አመሻሽ ላይ መቋጫውን አበጅቷል። መሰል ውይይቶች በዚህ የሚቆሙ ሳይሆን የተለያዩ የማህበረሰብ መዋቅሮች በተለያዩ ጉዳዮች ላይ እየተወያዩ የጋራ መግባባት እንዲፈጥሩ የሚሰራ መሆኑን በመድረኩ ላይ ተገልጿል። ይህን የውይይት መድረክ የጠቅላይ ሚኒስትር ቢሮ እንዳዘጋጀው ከመድረኩ ላይ መገንዘብ ችለናል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ለጋዜጠኞች ደህንነት የቆመው ዓለም አቀፉ ድንበር የለሽ ጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ ባወጣው ዓመታዊ ዘገባው በመላው ዓለም በዚህ ዓመት ብቻ 49 ጋዜጠኞች ተገድለዋል፣ 389 ደግሞ ለእስር ተዳርገዋል ይላል። ሌሎች 57 ደግሞ መታፈናቸውን ጨምሮ አስታውቋል። ጽዮን ግርማ አጠር ያለ ዘገባ ይዛለች።
መቀመጫውን ፈረንሳይ ፓሪስ ውስጥ ያደረገው ድንበር የለሽ የጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ አደገኛው ሙያ ብሎ በጠራው የጋዜጠኝነት ሙያ በመላው ዓለም በተሰማሩ ሙያተኛ ጋዜጠኞች ላይ በዚህ ዓመት ደርሷል ባለው ጥቃት የተገደሉ ጋዜጠኞች ቁጥር 49 ነው። ድንበር የለሽ የጋዜጠኞች ቡድኑ ይህ እየተጠናቀቀ የሚገኘውን የአውሮፓውያን 2019 ዓመት የጋዜጠኞች ሁኔታን በዳሰሰበት በዚህ ሪፖርቱ 389 ጋዜጠኞች በእስር ላይ እንደሚገኙ ይፋ አድርጓል። ቡድኑ ያለፉትን ሁለት አስርት ዓመታት ሪፖርቶች በማነጻጸር የተገደሉ ጋዜጠኞች ቁጥር መቀነሱን ያሰፈረ ሲሆን ከዚህ ቀደም በሚወጡ ሪፖርቶች በዓመት በአማካኝ 80 ጋዜጠኞች ይገደሉ ነበር ብሏል። በአሁኑ ሰዓት በሟቾች ቁጥር ከፍተኛውን የሚይዙት የጦር ውሎችን ለመዘገብ በጦርነት ቀጠና ላይ ሕይወታቸውን በሰዋት አድርገው የሚሰሩ ጋዜጠኞች እንደሆኑ ሪፖርቱ ያትታል። በጦርነት ቀጠናዎች ላይ በስራ ላይ ያሉ የተገደሉ ጋዜጠኞችና ሌሎች የመገናኛ ብዙሃን ባለሙያዎች ቁጥር በጠቅላላው በዝርዝር ሲቀመጥ ግጭትና ጦርነት በመዘገብ ላይ እያሉ ከተገደሉት 17 ጋዜጠኞች መካከል 10ሩ በሶሪያ፣ 5ቱ በአፍጋኒስታን፣ 2ቱ ደግሞ በየመን የተገደሉ ናቸው። ይህ ቁጥር ካለፈው ዓመት ጋር ሲነጻጸር ባለፈው ዓመት በእነዚህ የጦርነት ቀጠናዎች የተገደሉት ጋዜጠኞች ቁጥር 34 ነበር። ከጦርነት ውጪ በሰላማዊ ሁኔታ ውስጥ መረጃን ለማህበረሰባቸው ለማድረስ እየሰሩ ያሉ በሜክሲኮ የተገደሉ ጋዜጠኞች ቁጥር 10 ነው። ድንበር የለሽ የጋዜጠኞች ቡድን ዋና ጸሐፊ ክሪስቶፍ ዶሌየር ዋርደን ስለዚሁ ሪፖርት ሲናገሩ ዴሞክራሲያዊ ናቸው በሚባሉ አገሮች መደበኛ ስራቸውን የሚሰሩ ጋዜጠኞች የሚደርስባቸው አደጋ እየጨመረ መጥቷል። ሆን ተብሎም አደጋ እንዲደርስባቸው ይደረጋል። ይህ ደግሞ ስራቸውንና ኑሯቸውን የበለጠ አስቸጋሪ ያደርግባቸዋል ብለዋል። በዚህ ዓመት ብቻ በደረሰባቸው ጥቃት የተገደሉ ጋዜጠኞች ቁጥር ቀደም ባሉት ዓመታት ከተገደሉት 80 ጋዜጠኞች አንጻር 49 በመሆኑ መቀነሱን ቢያሳይም በእስር ላይ በመሆናቸው ሕይወታቸው ለአደጋ የተጋለጠው ቁጥር ግን በዚህ ዓመት ከፍተኛ መሆኑ በሪፖርቱ ተገልጿል። በዘንድሮ ዓመት በቁጥጥር ስር የዋሉትና እስከ ታህሳስ ወር የተመዘገቡት ቁጥር 389 ጋዜጠኞች ሲሆኑ ይህም ባለፈው ዓመት በቁጥጥር ስር ከነበሩት ጋዜጠኞች 12% ብልጫ አሳይቷል። በዘንድሮ ዓመት 120 ጋዜጠኞችን በማሰር ቻይና ከዓለም ቀዳሚ ሆናለች። ግብጽ 34፣ ሳውዲ አረቢያ ደግሞ 32 ጋዜጠኞችን አስረዋል። ከ40 በላይ የሚሆኑት ደግሞ በማህበራዊ ግንኙነት መድረኮች ላይ መረጃዎችን በማስተላለፍ ሲሰሩ የነበሩና የታሰሩ የዜጋ ጋዜጠኞች ናቸው። በሶሪያ 30፣ በየመን 15፣ በኢራቅ 11፣ በዩክሬን ደግሞ 1፣ በአጠቃላይ 57 የመገናኛ ብዙሃን ባለሙያዎች ደግሞ ታፍነው እንደሚገኙ በሪፖርቱ ላይ ተገልጿል። ጽንፈኛ የሆኑ የእስላማዊ መንግስት አራማጅ ቡድኖች እነዚህ የታፈኑ ጋዜጠኞችን ለፕሮፓጋንዳና የሚፈልጉትን ዓላማ ለመጠቀሚያ መያዣ እያደረጓቸው እንደሚገኙ በሪፖርቱ ላይ ተጠቅሷል። በአጠቃላይ ይህ ለጋዜጠኞች መብት የቆመው ድንበር የለሽ የጋዜጠኞች ቡድን ያወጣው ሪፖርት መንግስታት የጋዜጠኞችን ድምፅ ለማፈን የሚጠቀሙባቸው መንገዶች ቅድመ ምርመራ፣ ወከባ፣ መንግስታዊ ባልሆኑ የበጎ አድራጎት ድርጅቶች ላይ የሚጣሉ ገደቦችና የፖለቲካ መሪዎች በግልጽ የሚሰነዝሯቸው ዛቻዎችንም እንደሚጨምር ጠቁሟል።
ሲ ጽዮን ግርማን ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ ስንሻገር ቀደም ብለን በመግቢያችን የጠቆምነው ዘገባ ነው የዓለም አቀፍ ስደተኞችን ቀን ይመለከታል። ዓለም አቀፉ የስደተኞች ቀውስ ዓለም አቀፉን የስደተኞች ቀውስ ለማስቆም በጄኔቫ ስዊዘርላንድ የሶስት ቀናት የመሪዎች ጉባኤ በትላንትና ዕለት ተጀምሯል። በሺዎች የሚቆጠሩ የመቶ አገራት ሚኒስትሮች በተባበሩት መንግስታት ዓለም አቀፍ ስደተኞች ፎረም ላይ በመገኘት በአስር ሚሊዮን የሚሆኑና በግጭት ሳቢያም ከሀገራቸው ለመፈናቀል የተገደዱ ሰዎችን ጉዳይ እየተወያዩ ነው። የመንግስታቱ ድርጅት በዓለም አቀፍ ደረጃ 7.8 ሚሊዮን ሰዎች በግዴታ ከሚኖሩበት ቀዬ እንዲፈናቀሉ ሆነዋል ሲል ግምቱን አስቀምጧል። ምክንያቱ ደግሞ ሀብታም አገሮች ተገቢውን ድጋፍ ለማድረግ በበቂ ሁኔታ እየሰሩ ባለመሆናቸው ነው ብሏል። ይህን ሬጅዌልን ዘገባ ኤደን ገረመው ይዛ ቀርባለች ነው።
በሺዎች የሚቆጠሩ ስደተኞች ወደ አውሮፓ እየፈለሱ ባሉበት በአሁኑ ሰዓት የስደተኞች ቀውስ የጋዜጦች አርዕስተ ዜና መሆኑን አቁሟል። በአውሮፓ ህብረት ጠርዝ ቦስኒያ ላይ በቆሻሻ የተሞሉ ጊዜያዊ ካምፖች ቁጥር እየጨመረ ነው። በምዕራቡ ዓለም መኖርን አልመው ለተጓዙ ለብዙዎች ይሄ የአውሮፓ የድንበር ቁጥጥር በጣም አሳዛኝ ሁኔታ ነው። ሞለዲን አፍጋናዊ ስደተኛ ነው።
ሰዎች እንስሳት አይደሉም። ገባህ? ዓለም ይህን ያየዋል። ሰዎች ያለ እንቅልፍ፣ ያለ ምግብ ብርድ ላይ ናቸው። ትልቅ ችግር ነው።
የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ 7.8 ሚሊዮን ሰዎች በግዴታ ከሚኖሩበት እንዲፈናቀሉ ሆነዋል ሲል ግምቱን ያስቀምጣል። ይህ አሃዝ የቀደሙትን የተፈናቃዮች ቁጥር ከቁጥር ውስጥ አላስገባም። የመንግስታቱ ድርጅት ሀብታሞቹ አገራት ተገቢውን ድጋፍ ለማድረግ በበቂ ሁኔታ እየሰሩ አይደለም ይላል። የአሁኑ ጄኔቫ ላይ የተዘጋጀው ዓለም አቀፍ ፎረምም ይህንን ልዩነት ለማጥበብ የታለመ ነው። ጀሊን ትሪክ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ኮሚሽነር ረዳት ናቸው።
The central idea is to share the burden and the responsibilities of this vast and unprecedented
መሰረታዊ ሐሳቡ የዚህ ያልታወቀ ቁጥር ያለውንና በዓለም ላይ የሚዘዋወር ህዝብ ጫናና ኃላፊነቱን መጋራት ነው ነበር ያሉት። ከዚህ ቀደምም እንዲህ አይነት መሰል ጥሪዎች ተደርገው ያውቃሉ። እንደ አውሮፓውያን አቆጣጠር በ2015 የሶስት ዓመቱ ሶሪያዊ ስደተኛ አላን ኩርዲ በውሃ ሰጥሞ ሲሞት ዓለም አቀፍ የሆነ ድርጊት ተኮር ጥሪ ተደርጎ ነበር። የተገኘው ውጤት ግን እምብዛም አይደለም። የቱርኩ ፕሬዝዳንት ረጂብ ጠይብ ኤርዶዋን በጄኔቫ ከተገኙ ተሳታፊዎች መሃል ናቸው። ቱርክ ከሶሪያ ጦርነት የፈለሱ 3.5 ሚሊዮን ስደተኞችን እያስተናገደች ነው። ይሁንና ቱርክ በተደጋጋሚ የአውሮፓን የስደተኞች ፖሊሲ ተተቻለች። እንደ አውሮፓውያን አቆጣጠር በ2016 ዓ.ም አንካራ ወደ ግሪክ የሚያልፉ ስደተኞችን ለማስቆምና በምላሹም 6.7 ሚሊዮን ዶላር የገንዘብ ድጋፍ ለማግኘት ስምምነት ላይ ተደርሶ ነበር። በዚህ ስምምነት መሰረት በ10 ሺዎች የሚቆጠሩ ስደተኞች በግሪክ ደሴቶች ላይ መፈናፈኛ አጥተው ተቀምጠዋል። የስደተኞች ጉዳይ ቀውስ ከአውሮፓም ይሻገራል። 3.3 ሚሊዮን ሮሂንግያ ስደተኞች ከማይናማር ወታደራዊ ጥቃት አምልጠው በባንግላዴሽ የስደተኞች መጠለያ ካምፕ ውስጥ ይገኛሉ። በሌላ በኩል ሰብሳሃራን አፍሪካ በዓለም ላይ ሩቡን የስደተኞች ቁጥር ያስተናግዳል። በማዕከላዊ አፍሪካ ናይጄሪያ፣ ደቡብ ሱዳን፣ ብሩንዲና የመን ያሉ ግጭቶች 18 ሚሊዮን የሚሆኑ ሰዎች ከቀያቸው እንዲፈናቀሉ አስገድደዋል። በተመሳሳይ በቬንዙዌላም የነበረው ሰላም ተደምርሶ ከ4 ሚሊዮን በላይ የሚሆኑ ሰዎች አገር ለቀው የተሰደዱበት ሰብአዊ ቀውስ ፈጥሯል። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን የስደተኞች ኤጀንሲ በጀቱ በ3.5 ቢሊዮን ወይም 43% እጥረት እንዳለበትና የጄኔቫው ስብሰባም ይህን ክፍተት የሚሞላ አዲስ ለውጥ እንዲያመጣ ተስፋ ያደርጋል። ጊላን ትሪክስ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የጥበቃ ረዳት ናቸው።
We have very optimistic indications at the moment that we'll get significant financial commitments both by governments and through the banking lending facilities.
የታሰበው የገንዘብ ድጋፍ ቃል ከመንግስታቱም ሆነ ከባንክ አበዳሪዎች እንደምናገኝ ቀና የሆኑ ምልክቶች ስላሉን ባለሙሉ ተስፋ ነን። ይሁን እንጂ የሲቪልና የንግድ ማህበረሰቡም ተሳትፎም አለ ነበር ያሉት። ይህ አባባል አሁን ላይ እየደረሱ ካሉት ስፍር ቁጥር ከሌላቸው ቀውሶች አንጻር በጣም በተስፋ የተሞላ ነው።
ኤደንን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ በኦሮሚያና ደቡብ ክልል አዋሳኝ አካባቢዎች የልጅነት ልምሻ በሽታን የተመለከተ ዘገባ ነው። ከረጅም ዓመታት በኋላ በመታየቱ ዳግም በመጀመሪያው ዙር ዘመቻ ብቻ 176,000 ሕጻናትን ለመከተብ መዘጋጀቱን የደቡብ ክልል ጤና ቢሮ ዛሬ በሰጠው መግለጫ አስታውቋል። ወላጆች ከፊታችን ህዳር 10 እስከ ህዳር 13 2012 ዓ.ም ድረስ የሚሰጠውን የዚህን ክትባት በተቀናጀ መልኩ እንዲከናወን ቢሮ ጥሪ ማድረጉን ጠቅሶ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ይዞ ቀርቧል።
በደቡብ ክልል ጤና ቢሮ ጤናና ጤና ነክ ድንገተኛ አደጋዎች ክትትልና ምላሽ ዋና ስራ ዲሬክተር ባለቤት አቶ እንዳሻው ሽብሩ በመግለጫቸው እንዳሉት የበሽታው ምልክት የታየው በኦሮሚያ ክልል ምዕራብ አርሲ ዞን ሰራሮ ወረዳ በምትኖር በ24 ወር ህፃን ላይ ነው። የልጅነት ልምሻ ወይም ፖሊዮ ቫይረስ መሆኑንም በምርመራ ያረጋገጠው የሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል ሲሆን ለተጨማሪ ምርመራ ናሙናው ደቡብ አፍሪካ ተልኮ የልጅነት ልምሻ ወይም የፖሊዮ ቫይረስ መሆኑን መረጋገጡንም ገልጧል። የልጅነት ልምሻ በኦሮሚያ ክልል ሰራሮ ወረዳ ይከሰት እንጂ ወረዳው ከደቡብ ክልል 5 ዞኖች ጋር የሚዋሰን በመሆኑ በደቡብ ክልል ውስጥ የሚገኙ 176,000 ህጻናትን መከተብ አስፈልጓል ነው ያሉት። የምዕራብ አርሲ ዞን ሻሎና ስራራ ወረዳዎችም ክትባት እንደሚሰጣቸው አስረድተዋል።
መስጠት ያስፈለገበት ምክንያትም በሽታው በናሙና በኦሮሚያ ክልል በምዕራብ አርሲ ዞን በሲራሮ ወረዳ ተገኝቷል። ስለዚህ የህዝብ ለህዝብ ትስስሩ፣ የገበያ ሁኔታው አሁን ከጠቀስናቸው 5 ዞኖችና 12 ወረዳዎች ጋር ከፍተኛ ቁርኝት ስላለው ክትባቱ መስጠት አስፈላጊ ሆኗል ማለት ነው። ስለዚህ በዚህ የተነሳ ሀዲያ ላይ ምስራቅ ባዶዋቸውና ሲራሮ ባዶዋቸው የሚባሉ ወረዳዎች፣ ከምባታ ከምባሮ ላይ አዲሎ ከተማና ቀዲዳ ጋሜላ ወረዳ፣ አላባ ዞን ሁሉንም ወረዳዎች ቁሊቶ ከተማን ጨምሮ፣ በሲዳማ ዞን ደግሞ ብላቴ ዙሪያና አዋሳ ዙሪያ ወረዳዎችን፣ ወላይታ ላይ ቅድም ያልጠቀስኩት ጁግና ፋንጎ ወረዳ ያዋስነዋል። ስለዚህ ይህ ክትባት የሚያገኙት እድሜያቸው ከአምስት ዓመት በታች የሆኑ ከተወለዱ ከሰዓታት ጀምሮ እስከ አምስት ዓመት ያሉት ክትባቱን ያገኛሉ። በመደበኛ ክትባት ያገኙም ያላገኙም ክትባቱ ማግኘት ይችላል። በሽታው ከሰው ወደ ሰው እንዳይተላለፍና ክትባት ማግኘትም የህፃናት መብት ስለሆነ የወላጅም ግዴታ ስለሆነ ይህንን መስጠት ታስቧል ማለት ነው።
በሁለተኛ ዙር በአዋሳ ከተማና በቅርቡ በክልል ለመደራጀት የሚያስችለውን የውሳኔ ህዝብ ድምፅ ባገኘው በሲዳማ ዞን በሚገኙ 36 ወረዳዎችም ክትባቱ ይሰጣል ብሏል።
በመጀመሪያ ዙር እንግዲህ በ12ቱ ወረዳ በአምስቱ ዞን ውስጥ ያሉት 176,000 ህጻናት ይከተባሉ ብለን ነው የምንገምተው። እንግዲህ በሁለተኛ ዙር ደግሞ ሲዳማ ዞን ያሉት ሁሉንም ወረዳ ስንጨምር ከዚህ ቁጥር በጣም ይጨምራል። ዝግጅት የሚጠይቀናል ብለን ነው የምናስበው። ምናልባት ሁለተኛ ዙሩን ክትባት ከአንድ ወር በኋላ ምን ጀምር ነው የሚሆነው።
የህብረተሰቡ መረጃ እንዲደርሰው ትምህርት ቤቶች ውስጥ ለተማሪዎች ስለ ልጅነት ልምሻ ክትባት ተነግሯቸው ለቤተሰቦቻቸው እንዲያሳውቋቸው እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ሚናቸውን እንዲወጡም ጠይቋል። ለተከታታይ 3 ሳምንታት በቂ ዝግጅት መካሄዱና ለባለሙያዎችም ስልጠና የተሰጠ መሆኑን አቶ እንዳሻው ተናግሯል።
ዝግጅቱ ዛሬ ሁለተኛ ሳምንታችን ነው ዝግጅት ስናደርግ ማለት ነው። የዛሬ 3 ሳምንት ነው የተረጋገጠው ይሄኛው ቫይረስ ሰርኩሌት የሚያደርግ ነው አይደለም ፖሊዮ ይለውን ነገር እዚህ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከተረጋገጠ በኋላ ድጋሚ ለማረጋገጥ ደግሞ በደቡብ አፍሪካ ተካሂዶ ነው የተረጋገጠው ማለት ነው። ስለዚህ በዚህ 2 ሳምንት ውስጥ አሁን ያልኳችሁ የአጋሮች እና የህብረተሰብ ጤና ኢንስቲትዩት አባላት መጥተው እያገዝን ያለ ነው ማለት ነው። የተጋገዝን እየሰራን ያለ እስከ አርብ ያለው ነገሮችን በሙሉ ለመጨረስ እና ዛሬ አላባ ላይ ባለሙያዎች ስልጠና የተሰጣቸው።
የልጅነት ልምሻ በሽታም በንጽህና ጉድለት በተለይም ሽንት ቤት ካለመጠቀም የሚከሰት ሲሆን በአፍ በሚሰጥ ክትባት ብቻ መከላከል ይቻላል። ደግሞም እጃችንን በሳሙና በደንብ መታጠብ ፊቱን መድኃኒት እንደሆነም ተመልክቷል። አሊያም የልጅነት ልምሻ በሽታ ገዳይ መሆኑም ይነገራል።
ስለዚህ እነዚህ ነገሮች ስናይ እኛ ጋር አይከሰትም ወይ እኛ ከደሙ ንጹህ ነን የምንልበት ሁኔታ የለም። አሁን የህዝብ ገበያ የሚገበያዩት አንድ ላይ ነው። ህክምና የሚወስዱት አንድ ላይ ነው። ሰዎቹ በጣም የተሳሰሩ ናቸው በጋብቻ በሁሉም ነገር ላይ። ስለዚህ ይሄ ሆኖ ካለ እኛ ጋም ሰርኩሌት የሚያደርግ ቫይረስ ሊገኝ ይችላል። ሌላው የአሰሳ የሰርቬላንሳችን ወይም ደግሞ የበሽታ ቅኝት ሁኔታ ከወረዳ ወረዳ አፈጻጸሙ ዥንጉርጉር ነው እና ይሄ ሁኔታ ደግሞ ለበሽታው ሊስፋፋ ይችላል ወይ አለ ምቹ ሁኔታ ሊኖር ይችላል የምለውን እንድናጠናከር ረድቶናል ማለት ነው።
የፌዴራል ጤና ሚኒስቴር፣ የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና አጋር ድርጅቶች በዘመቻው መሳተፋቸውን ጠቅሰው ክትባቱ ስኬታማ እንዲሆን ህዝቡ እንዲተባበርና ሚዲያም ማህበራዊ ኃላፊነት እንዲወጣ ጠይቀዋል።
ሌላው ምናልባት እኛም መጠንከር አለብን ብዬ የማስበው የኢትዮጵያ ዴሞግራፊ ሰርቬይ በሰራው ጥናት ላይ የእኛ የፖሊዮ ስሪ ክትባት ሽፋናችን 53% ብቻ ነው። የኦሮሚያ ወደ 52.8 ነው። ስለዚህ ይህንን ይዘን የቅዝቃዜ ሰንሰለት ክፍተት ባለበት ቦታ ላይ እንደ መልካም አጋጣሚ ወስደን መከተብ አለብን የሚለው እንደ ቤት ስራ ወስደናል ማለት ነው።
በአጥሮቱ ሲዲሲ የተሰኘ የበሽታ መከላከልና መቆጣጠር ማዕከል ከአራት ወራት በፊት የልጅነት ልምሻ ወይም ፖሊዮ ኢትዮጵያን ጨምሮ በአምስት የአፍሪካ ሀገራት እንደሚከሰት ባወጣው ሪፖርት ገልጦ ነበር። የኢትዮጵያ ጤና ሚኒስቴር ሮታር ኢንተርናሽናል ከተባለ ድርጅት ጋር ከሳምንታት በፊት ሰባተኛውን ብሔራዊ የልጅነት ልምሻ ቀን በአዲስ አበባ ሲያከብር ሚኒስትር ዴታዋ ዶክተር ሊያ ታደሰ ለኢዚያ መንግስት የአርብቶ አደር አካባቢዎችን ከልጅነት ልምሻ ነጻ ለማድረግ እንደ አውሮፓውያን አቆጣጠር ከ2014 ዓ.ም ጀምሮ እየሰራ መሆኑን መናገራቸው ይታወሳል። በደቡብና በኦሮሚያ ክልል የልጅነት ልምሻ ከተከሰተ በትንሹ ከ17 ዓመታት በኋላ ሲሆን ባለፈው ዓመት ግን በሶማሌ ክልል ዶሎ ዞን አራት ሰዎች ላይ መከሰቱ ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። አድማጮች፣ የመጨረሻው የመጽሔት ትንታኔ ርዕስ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትስ የተወካዮች ምክር ቤት በያዝነው ሳምንት ፕሬዚዳንት ዶናልድ ትራምፕ ከስልጣን ይወገዱ በሚለው ላይ የውሳኔ ድምፅ እንዲሰጥ በሚጠበቅበት በአሁኑ ወቅት ዋይት ሀውስ በበኩሉ ትኩረቱን የውሳኔ ሂደቱን በመጪው የአውሮፓውያኑ ጥር ወር መጀመሪያ በቀጣይነት ወደሚያስችለው የሪፐብሊካን ፓርቲያቸው አብላጫ መቀመጫዎች ወዳሉት የመወሰኛው ምክር ቤት አዙሯል። የአሜሪካ ድምጿ ፓትሲ ዊድኩስዋራ ከዋይት ሀውስ ባጠናቀረችው ዘገባ እንዳመለከተችው ትራምፕና አጋሮቻቸው ፈጣንና ብርቱ የመከላከያ እቅድ በመንደፍ አላማቸው በተቀናቃኙ የዲሞክራት ፓርቲ ላይ እንዲነጣጠር ማድረግ ነው። ዝርዝሩን እንሆ። የያዝነው የአውሮፓውያኑ የታህሳስ ወር ለወትሮ በድምቀት በሚከበሩ ክብረ በዓላት የደስታ ስሜት የሚዋጡበት የፌሽታ ጊዜ ነው። ይሁን እንጂ ከዓመታዊው የአውደ ዓመት ፌሽታ ይልቅ ዋይት ሀውስ ለብርቱ ፍልሚያ እየተሰናዳ ያለበት ሰዓት ነው። በዩናይት ስቴትስ የተወካዮች ምክር ቤት አብላጫ መቀመጫዎች ያሉት የዲሞክራቲክ ፓርቲ በያዝነው ሳምንት ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን ያለ አግባብ ተጠቅመዋል፣ የምክር ቤቱንም የሕግ ሂደት አደናቅፈዋል በሚል የቀረበባቸውን ውንጀላ ተንተርሶ ከስልጣን ይወገዱ ወይስ አይወገዱ የሚለው ላይ የውሳኔ ድምፅ ይሰጣል። ያንንም ውሳኔ ተከትሎ የዲሞክራቲክ ፓርቲው አባላት የዋይት ሀውሱን የፕሬዚዳንቱ ጽህፈት ቤት ኃላፊ ሚክ ሞልቬኒን እና የፕሬዚዳንቱን የቀድሞ የብሔራዊ ጸጥታ ጉዳዮች አማካሪ ጃን ቦልተንን ጨምሮ ሌሎች ተጨማሪ ምስክሮች ድምፅ እንዲሰጡ ቃላቸውን መስማት እንፈልጋለን ሲሉ እየጠየቁ ባሉበት የእንደራሴው ምክር ቤት የፍርድ ሂደቱ ይታያል።
They might present exculpatory evidence that helps President Trump. It may be incriminating against the president.
ለፕሬዝዳንቱ የሚያመች መረጃ ያቀርቡ ይሆናል። ምናልባትም ደግሞ ፕሬዝዳንቱን ተጠያቂ የሚያደርጉ መረጃዎች። ለሁሉም ግን ቀርበው ቃላቸውን መስጠት አለባቸው።
ይህን ያሉት ቸክ ሹመር በመወሰኛው ምክር ቤት አናሳ ድምጽ ያለው የዲሞክራቲክ ፓርቲ መሪ ናቸው። አሁን ጉዳዩ ወደ ሪፐብሊካን ፓርቲ መሪ የመወሰኛው ምክር ቤት እየዞረ ነው። በምክር ቤቱ የፓርቲያቸው ከፍተኛ አመራር አባላት በፕሬዚዳንት ትራምፕ ላይ ሊደርስ የሚችለውን የፖለቲካ ጉዳት ለማቅለል በፍጥነትና በትጋት በመስራት ላይ ናቸው። ፕሬዚዳንት ትራምፕ
I've heard Mitch, I've heard Lindsey. I think they are very much on agreement.
Mitch መኩነናን ሰምቻችኋለሁ። ሊንዚ ግራሃምንም ሰምቻችኋለሁ። ባንዳንድ አቀራረቦች ላይ ሁነኛ ስምምነት ላይ እየደረሱ ይመስለኛል። ምንም ይሁን ምን የሚፈልጉትን ሁሉ አድርግላችኋለሁ።
በተወካዮች ምክር ቤት ውሳኔ ለመስጠት የሁለቱ ወገኖች ክርክር እንደቀጠለ ነው። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እዚህ ግድም ለወትሮ የእናንተን የአድማጮቻችንን ድምጾች በነጻው ስልክ መስመር 202-205-9942 የውስጥ መስመር 14 የተቀበልናቸውን አሊያም በኢሜይል የደረሱንን የምናሰማበት ነው። ድምጾቻችሁ ሰሞኑን ከደረሱን ከወቅታዊ ጉዳዮች ጋር የተያያዙ በርከት ያሉ ድምጾች እየደረሱን ነው። አንድ ማሳሰቢያ ግን እናስቀድማለን። ለዛሬ ማሳሰቢያው የፕሮግራሞቻችን ላይ ያተኮሩ በቀረቡ ፕሮግራሞች ላይ ትኩረት ያደረጉ የግራና ቀኝ ሀሳቦችን ሊሆኑ ይችላሉ ትኩረት እንዲያደርጉ እንመርጣለን። በሌላ ፕሮግራም በሌላ ቦታ የቀረቡ ጉዳዮች ላይ የሚሰጡ ሀሳቦችን ማስተናገድ አስቸጋሪ ስለሆነ ነው። በዚሁ ወደ ምሽቱ የሙዚቃ ምርጫ ልውሰዳችሁ። ሰሞንኛ አዲስ ዜማ ነው።
salam washilinyo yete wanaw salam salam adu salam nawalu tawat mata salam salam mababalu salam lehulu salam sarketelu mudulu
wato magwat sokabitu irshawelu zemezratu
sergletso merdumotu
tamodnu menesatu
agaru selameda chakaw safer menderu yodanesima sate watau edme metaru
አድማጮች ለዜማው በቂ ሰዓት አልተገኘም ቆየት ብለን ሰዓታችን እንደፈቀደና አሰማለን ማሳሰቢያውንም ወደ ኋላ ላይ አመጣለሁ አሁን ለሁለተኛው አጋማሽ ወደ ተመረጡት ቅንብሮች ነው በቀጥታ ምንሻገረው ካለፉት ጥቂት አመታት ወዲህ ከመታየውም ሆነ ከመሰማው አቋያ በኢትዮጵያ ያለው ሙስና በእጅጉ የሚያስደነግጥ ነው ሲሉ አንድ በፌደራሉ የስነ ምግባርና የጸረ ሙስና ኮሚሽን ከፍተኛ የሥራ አመራር ለአሜሪካ ድምጽ ተናገሩ። ያለውን ችግር ለመፍታት ተቀዳሚውና ዋናው ጉዳይ የፖለቲካ አመራሩ ሙስናን ለመዋጋት ያለው ቁርጠኝነትና በትግባርም የሚወስዳቸው እርምጃዎች እንደሆኑም አስገንዝበዋል። መለስካቸው አማሃ ነው በኮሚሽኑ የሙስና መከላከል ዳይሬክተር አቶ አክሊሉ ሙልጌታን ያነጋገረው።
ግሎባል ፋይናንሻል ኢንተግሪቲ የተሰኘ አንድ ዓለም አቀፍ ተቋም እንደገመተው እንደ አውሮፓውያን ዘመን አቆጣጠር ከ2005 እስከ 2014 ወይም በእኛ አቆጣጠር ከ1997 እስከ 2006 ዓመተ ምህረት ድረስ ከኢትዮጵያ በየአመቱ ከ1.6 እስከ 3.1 ቢሊዮን የአሜሪካ ዶላር ህገወጥ በሆነ መንገድ ሲወጣ ቆይቷል። አሁንም እንደ አውሮፓውያን ዘመን አቆጣጠር ከ1970 ዓመተ ምህረት እስከ 2012 ማለትም ባለፉት 42 ዓመታት ውስጥ ማለት ነው ካፒታል በማሸሽ አገሪቱ 31 ቢሊዮን ዶላር አጣለች። አንዳንድ የምጣኔ ሀብት ተመራማሪዎች ይህ ሀብት የአገሪቱን አማካይ የምጣኔ ሀብት እድገት በ2.2% ዝቅ አድርጎታል ይላሉ። ይህ ታዲያ ከ2001 ዓመተ ምህረት እስከ 2013 ዓመተ ምህረት ባሉት ዓመታት የሸሸውን ሀብት በማስላት ብቻ ነው። ከዚህም በላይ ይህ ሀብት በኢትዮጵያ ውስጥ ቀርቶ ቢሆን ድህነትን በአማካይ በ2.5% መቀነስ በተቻለ ነበር ሲሉ ባለሙያዎቹ ይተቻሉ። በዚህ ምክንያት ኢትዮጵያ በአፍሪካ ውስጥ ህገወጥ በሆነ መንገድ ሀብታቸው ከሀገር ከሚወጣባቸው ወይንም ከሚሸሽባቸው በመጀመሪያ ደረጃ ከሚሰለፉ 10 ሀገሮች መካከል አንዷ ሆናለች። ይህ በአገሪቱ እየተንሰራፋ ያለው የሙስና ወንጀል አንዱ ገጽታ ብቻ ነው። አቶ አክሊሉ ሙሉጌታን ይህን ወንጀል ለመከላከል ምን እያደረጋችሁ ነው አልኳቸው።
እንግዲህ ሙስና በኋላነት ከሀብት ብክነት ጋር የመንግስትን የህዝብን ትልልቅ ሀብት ከማባከን ጋር ይያዛል። ነገር ግን ከዚህ ሰፋ ያለም ሀገርን ህዝብን የሚጎዳ ችግር ነው። ይሄን ከመቅረፍ አኳያ አሁን ኮሚሽናችን አተኩሮ እየሰራ ያለው በመከላከሉ ዘርፍ ላይ ነው። ለመከላከል ተመራጩ አካሄድ የመከላከሉ ስራ ላይ የበለጠ ውጤታማ ሆኖ መሄድ ነው። ህግ ማስከበሩ ክፍልም የራሱ የሆነ ትልቅ አስተዋጽኦ እንዳለው ባይካድም በመከላከሉ ስራ ስንል እንግዲህ አንደኛ የማህበረሰቡን አስተሳሰብ አመለካከት ግንባታ ትውልድን በስነ ምግባር ተኮትኩቶ ታንጾ እንዲያድግ የማድረግ ስራዎች ህብረተሰቡ ራሱን ከእንደነዚህ አይነት አገርና ህዝብን ከሚጎዱ ወንጀሎች ራሱን ጠብቆ የሚታዩ ችግሮችን ደግሞ በንቃት የሚታገል ጠንካራ የሆነ የጸረ ሙስና ትግሉ አቅም እንዲሆን የማድረግ ስራ በዚህ ኮሚሽን እየተሰራ ነው። ከማስተማር ስነ ምግባር ከመገንባት ጋር በተያያዘ ከዚህ ባለፈ አንዱ ለሙስና የሚያጋልጥ ወይንም ደግሞ ሙስና ምቹ ሁኔታ የሚፈጥር ትብሎ የሚታሰበው የተቋማት አሰራር የመንግስት ተቋማት አሰራር በመንግስት ተቋማት አሰራር ውስጥ ቀልጣፋ ግልጽነት ያለው ተጠያቂነት ያለበት አሰራር መዘርጋት እስካልተቻለ ድረስ ሰዎችን በመቅጣት በመከታተል ብቻ ወንጀሉ መከላከል አንችልምና ይሄን ሲስተም ከተቋማት ጋር ሆኖ በማጥናት በጥናት ላይ ተመስርቶ እንዲዘረጋ የማድረግ ሌላው የመከላከል መሳሪያ አድርገን እየተጠቀምንበት ያለው የሀብት ምዝገባና የሀብት ማሳወቅ ስርዓታችን ይሄ በራሱ በመንግስት ተሿሚዎች በመንግስት ሰራተኞች ቁልፍ ቦታ ላይ ባሉ የመንግስት ሰራተኞችና በህዝብ መካከል መተማመንን ከመፍጠር ጀምሮ አላስፈላጊና ህገወጥ የሆነ የሀብት ማካበት ፍላጎትን መከላከል መቅረፍ ስለሚያስችል ሙስናን ከመከላከል አቋያ የራሱ የሆነ ጥቅም አለው። ከዛ በተጨማሪ ኢቭን ለኢንፎርስመንቱ ለህግ ማስፈጸሙ ደግሞ እንደ ግብአት ስለሚያገለግል እንደነዚህ አይነት ነገሮችን አጠናክሮ በመስራት ሙስናን ለመከላከል የሚያስችሉ ነገሮችን ያከናወነ ነው ያለው። በተለይ ደግሞ በተመረጡ ጉልህ ናቸው ብለን በመናስባቸው ተቋማትና ተግባራት ላይ
ትራንስፓረንሲ ኢንተርናሽናል የተባለ ዓለም አቀፍ ተቋም ባለፈው ዓመት ማለት 2018 ማለት ነው በ175 የዓለም ሀገሮች ባደረገው ጥናት የኢትዮጵያ ከፍ ያለ የሙስና ወንጀል ይፈጸምባቸዋል ተብለው ከሚገመቱት ሀገሮች አንዷ አድርጓታል። ከ175 ሀገሮች ወደ 114ኛ ደረጃ ላይ አስቀምጧታል። የኢትዮጵያ ስነ ምግባርና ጸረ ሙስና ኮሚሽን ለዚህ ምላሽ ስጡ ቢባል እንዴት ነው የሚመዝነው?
እንግዲህ የትራንስፓረንሲ ኢንተርናሽናል ኢንዴክስ በብዙ መልኩ ጥያቄ ውስጥ የሚገቡ ነገሮች እንደተጠበቁ ሆኖ መዘናው በተለያየ መልኩ የቀርቡበት ጥያቄዎች አሉ። ያ እንደተጠበቀ ሆኖ ግን ትራንስፓረንሲ ኢንተርናሽናል ያስቀመጠው ምዘና ወሰድንም አልወሰድንም በተጨባጭ ግን አሁን በሀገራችን የሚታየው እውነታ ባለፉት ቅርብ ዓመታት እንደ ህዝብ ሊያስደነግጠን የሚችል ትልቅ የሆነ ልዩ ትኩረት የሚሻ ይህ ሙስናና ብልሹ አሰራር ችግር መኖሩ በድፍረት መናገር ይቻላል። ከምናያቸው ከምንሰማቸው መረጃዎች በመነሳት ማለት ነው። ስለዚህ እኔ እንደ ግል እዚህ ኮሚሽን ውስጥ እንደሚሰራ አንድ ባለሙያ የዚህ ስራ ኃላፊ በዚህ መልክ ነው የምረዳው። የትራንስፓረንሲ ኢንተርናሽናል የምዘና ውጤት ደግሞ እንዳለ ስንወስደው ጥሩ ነው የሚያስብል አይደለም። ከ175 ሀገራት የምንሻላቸው ሀገራት እንዳሉ እናውቃለን። ግን ከኛ ከከፉት ይልቅ ከኛ የተሻሉ ደግሞ ብዙ ሀገራት አሉ። በዚህ አንጻር ያለንበት ቦታ አሁንም በፍጥነት ይህን ችግር በአግባቡ ሰርተንበት መለወጥ መቻል አለብን። ካልሆነ ግን አደጋ ውስጥ ነው ያለን የሚለውን ነገር ነው የሚያመላክተው።
ይህንን ተግባራዊ ለማድረግ ኮሚሽኑ በአስቸኳይ ማድረግ ያለበት ነገር ምንድን ነው?
እንግዲህ የጸረ ሙስና ትግል በኮሚሽን ደረጃ ተደራጅተን እንኳ መስራት ከጀመርን እንደ ሀገር ኦልሞስት ወደ 20 ዓመት ሊሆን ነው፣ 18 ዓመት አልፎናል። ግን አንድ ሊሰመርበት የሚገባው ነገር የጸረ ሙስና ትግል በጸረ ሙስና ኮሚሽን እንቅስቃሴ የሚወሰን አይደለም፣ ወደፊትም ሊሆን አይችልም። የጸረ ሙስና ትግል በዋናነት በአመራሩ ተጨባጭ ኮሚትመንት ነው በቅድሚያ የሚወሰነው።
የፖለቲካ አመራሩ ማለት
ነው። የፖለቲካ አመራሩ የጸረ ሙስና ኮሚሽኖች የዚህ አመራር መሳሪያዎች ናቸው። የፖለቲካ አመራሩ ሙስና የህዝብ ጠላት ነው፣ የሀገር ጠላት ነው፣ ልወጋው ይገባል ብሎ በቁርጠኝነት ሲነሳ የሚተኩሰው በእነዚህ መሳሪያዎች ነው። እነዚህ መሳሪያዎች በራሳቸው አስተዋጽኦ ይኖራቸዋል እንጂ ወሳኝነት አይኖራቸውም። ባለፉት ጊዜያት በተወሰነ ደረጃ አሁን ላለንበት ሁኔታ አስተዋጽኦ ያደረገው በዚህ ዙሪያ የተፈጠሩ መጓደሎች ሊሆኑ እንደሚችሉ ገምታለሁ ቀደም ባሉት ጊዜ። ስለዚህ የመጀመሪያው ነገር የፖለቲካ አመራሩ በተለይ ደግሞ አሁን ከለውጥ ወዲህ እየተባሉ ያሉ ነገሮች የበለጠ ተጠናክረው በአመራሩ ዘንድ መምጣት መቻል አለባቸው። ከዛ በመነጨ ይህን ተቋም በአግባቡ ሊሰራ የሚችል መሳሪያ በማድረግ ረገድ በዛ ደረጃ እንዲደራጅ ማድረግ ጠቃሚና ጠንካራ መሳሪያቸው እንዲሆን የማድረግ ስራ ደግሞ መሰራት አለበት። ያ ማለት ምንድን ነው? በአደረጃጀት፣ በአቅም፣ የበለጠ ነጻነትና አቅም ኖሮት ሊሰራ የሚችልበት ሁኔታ መመቻቸት መቻል አለበት። እነዚህ ነገሮች ሲቀናጁ ሌሎች ፋክተሮችም ይሄ ሚዲያውም ሌላውም ነገር ሲያግዘው የበለጠ ውጤታማ መሆን ይቻላል የሚል እንትን ያለ።
ከአቶ አክሊሉ ሙሉጌታ ጋር ያደረግነው ቆይታ በዚህ ብቻ የተወሰነ አልነበረም። ቀሪውንና ሁለተኛውን ክፍል ወደፊት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ዘገባ ደግሞ ከአዲስ አበባ ወደ መቀሌ በሙስና ላይ ከተጠናቀረ ዘገባ ወደ ፖለቲካ ጉዳዮች ይመልሰናል። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምሃት ራሱን አክስሞ ከህወሓት ጋር አብሮ ለመስራት መወሰኑን አስታወቀ። ዘጋቢያችን ሙልጌታ አጽብሃ የንቅናቄውን ሊቀመንበር አቶ መኮንን ተስፋዬን አነጋግሮ ተከታዩን አጠናቅሯል።
አቶ መኮንን ተስፋይ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምሃት ሊቀመንበር በኤርትራ 18 ዓመታት የሚያክል ትግል አካሄዳችሁ ባለፈው ዓመት በኢትዮጵያ ለውጥ ተከትለው ወደ ሀገራችሁ መጥታችኋል እና ከአንድ ዓመት የኢትዮጵያ ቆይታ በኋላ ከትግራይ ገዢው መንግስት ጋር አብራችሁ ለመስራት እንደወሰናችሁ ሰምተናል። ለምንድን ነው ይህንን የወሰናችሁት? ሂደቱስ ምን ይመስላል ለዚህ ውሳኔ ለመድረስ?
በመጀመሪያ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትሂድን ወይ ደግሞ ወደሚት ወደ ትጥቅ ትግል የወጣበት ምክንያት በኢትዮጵያ ወይ ደግሞ በትግራይ የነበረ የዲሞክራሲ ችግር፣ የመልካም ማስተዳደር ችግር በሰላማዊ ትግል መታገር ራሱ በጣም ጠባብ ስለነበረ ከሰላማዊ ትግል ወደ ትጥቅ ትግል ነው የተሸጋገርንበት። ምክንያቱ ደግሞ የትግራይ ህዝብ ኢትዮጵያ ህዝብ የተታገለው ለዲሞክራሲ፣ ለመልካም ማስተዳደር፣ ለእኩልነት ተገልበት መስዋዕት የከፈለበት ነገር ግን ስርዓቱ ከጊዜ ወደ ጊዜ የተበላሸ ስለሆነ ከሰላማዊ ትግል ወደ ትጥቅ ትግል ተሸጋግሮ ለ18 ዓመታት ነው የተታገለው ደሚት። ነገር ግን ከ17 18 ዓመት በኋላ ግን በሀገራችን ላይ የመጣው ለውጥ ኢህአዴግ እንደ ኢህአዴግ ይሉ ደግሞ ህወሓት እንደ ድርጅት ችግር እንደነበረ አሁን ደግሞ ባደረጎ ተሐድሶና ጥልቅ ገምጋም ችግሩ ተቀርፈዋል። በትጥቅ የነበራቸውና በሰላማዊ ትግል የሚታገሉ ጉብ ስለተባለን ተቀብለን ነው የገባነው። ከገብ ደግሞ አንድ አመት ምናምን አድርገናል። በአመቱ ላይ የተገመገመው ደግሞ የኢትዮጵያ ፖለቲካ በጣም አደገኛና በቀጣይ ሂደቱ ህወሓት ደግሞ እንደ ድርጅት እንደ መሪ መንግስት ከጊዜ ወደ ጊዜ ለውጥ ለማምጣት የነበረ ችግር ለመቅረፍ ስለሚሰራበት ያለው አመራር ደግሞ ለውጥ ለማምጣት ስለሚሰራበት እኛ ስለተረዳን ከህወሓት ጋር ተጋግዘን መስራት አለበት ብለን እኛ እንደ ድርጅት ሄድን። ደግሞ ተዋይተን ተባብረን ተጋግዘን ለመስራት ተስማምተናል።
አሁን ደምሂት ፈርሷል፣ እንደ ፓርቲ የለም ማለት እንችላለን። ውሳኔውስ በጉባኤን የተወሰነው ንቅናቄ ነበረ በኤርትራ ውስጥና አባላቶች ነበሩት በሺዎች የሚቆጠሩ። ስለዚህ ፈርሷል ወይ? ውሳኔውስ እንዴት ነው የተወሰነው?
አሁን የወሰነበት አመራራው በሙሉ ነው። ጉባኤ የመረጠው አመራር ነው የወሰነበት።
ጉባኤ ግን አልተካሄደም?
አልተካሄደም። ነገር ግን ጉባኤ የመረጠው አመራር በሙሉ ወስኗል። በውይይት ስለ ሀገራችን፣ ስለ ያለው በትግራይ ሁኔታ፣ ስለ ድርጅቱ የትሄድን፣ ስለ መንግስት ህወሓት ምናምን ገምግሞ ነው የወሰነበት። ስለዚህ ድርጅቱ እንደ ፓርቲ ብቻው የሚቀጥለው ነገር የለም ከአሁን በኋላ ማለት ነው።
ፓርቲው ከፈረሰ ግለሰቦች ናቸው የፓርቲው አባላት የነበሩ ናቸው ትግል የሚያካሄዱት እንጂ እንደ ደምሂት ከፈረሰ እንዴት ትግል ሊያካሄድ ይችላል ብለን እናምናለን ውስጥ ላይ?
አዎ፣ ሁላችን እንደ ግላችን ገብተን ለመስራት ተስማምተናል። እንደዛ ነው። ነገር ግን መንግስት በመሰረታዊ የሆነ ለውጥ መምጣት ካልቻለ ግን እንደገና ይቀጣጥላል። የህዝብ ጥያቄ ይመጣል፣ የድርጅት ይመጣል ብለን የገመገምነው መንግስት ያውቁታል። ዝም ብሎ የሚጨፈለቅ ግለሰብ ይሁን ድርጅት የለም። መልካም መስተዳደር ለማስፈን ነው የተታገልነው፣ መስዋዕት የከፈልንበት። መንግስት ደግሞ ህወሓት ደግሞ ችግር እንደነበረ ራሱ አምነዋል። አሁን ደግሞ ችግሩን ለመቅረፍ እየሰራ ነው። በጣም ጥሩ የሆነ ጅማ በመንነት ራሱ። ስለዚህ እኛ አንድ ሆነን የትግራይ ህዝብ ጥያቄና የትግራይ ህዝብ ችግር መፍታት አለበት ብለን በሀገራችን ደግሞ ማየት አለበት ብለን ለመስራት ነው እኛ እየተስማማ ነው። እና በዚህ መንገድ ማየት አለበት።
ደምህት ለ18 ዓመታት ኤርትራ ላይ ቆይቶ የታገለውን አሁን ይታገለው ከነበረው ፓርቲ ጋር አብሮ መስራቱ ትግሉ ባዶ አያስቀረም ወይ?
አዎ፣ እንደዚህ ይመስላል። ነገር ግን አይደለም። ምክንያቱ ትግላችን ትክክለኛ እንደነበረ ራሱ መንግስት አምነዋል። ተባብረን ለመስራት ደግሞ እኛ ጥሩ ነው። በቂም በቀል የሚፈታ ነገር የለም። ዋና ችግር እኮ የኢህአዴግ ችግር የነበረ ራሱ ፈላጭ ቆራጭ መሆን የለበትም። ችግሩ ማየት አለበት። የህዝብ ጥያቄ መስማት አለበት። ዲሞክራሲ መስፈን አለበት ነው ትግላችንና መስዋዕታችን። ትግላችን ውጤት እንዳመጣ ነው እኛ የምንረዳው።
በዚህ መሰረት ከገዢው ፓርቲ ጋር አብራችሁ ለመስራት ተስማምታችኋልና በምን መንገድ ነው የምትሳተፉት? እናንተ አመራሮቹ አባላቶቹ በምን መንገድ ነው የምትሳተፉት?
ከአመራራው ጀምሮ እስከ የተራ አባል ያለው ታች ወርደ በመንግስት ላይ ተስማምተን ለመስራት ተስማምተናል። ግብራዊ ለመሆን ደግሞ ምችም ትግል ይጠይቃል። ከመንግስት ጋር ግን ተስማምተናል። ሌላ ያለ ችግር ደግሞ በመንግስት ያለ ችግር መታረምና መታገዝ አለበት። ዝም ብለን አይተን መንቀፍ ብቻ ሳይሆን ችግሩ እንዴት እንደሚፈታ ማገዝ አለበት ብለን ነው የምናምነው። በተለይ ደግሞ በእኛ ተጋይ ከአመራር ጀምሮ እስከ ተራ አባል ያለው በሙሉ መደገፍ አለበት። የማህበራዊ ኑሮ የኑሮ ውድነት ለመቋቋም የእኛ ተጋይ የነበረ መንግስት ግዴታ ማገዝ አለበት ብለን ነው የተወያየንበትና በዚህ መንገድ ነው የተስማማው። በሁሉ የመንግስት ዘርፍ ግን ብል አቅሙ ሙያ ያለው በሙያ በሚችለው ነገር መንገድ ሁሉም ተገኝታለበት ተሰማምተናል።
በተለይ አባላቶቻችሁ የእናንተ የነበሩ ወደኛም ይደውላሉ እና ችግር ላይ እንዳሉ መንግስት ቃል የገባውን አልተገበረም የሚልም ያነሳሉ። ይህንን ሳይፈጸም እናንተ ወደዚህ ወደ መንግስት መግባት ውስጥ ትንሽ አይከብድም ወይ? የእነሱ እጣ ፈንታስ ምንድን ነው የሚሆነው በቀጣዩ? ከኤርትራ ከ2500 በላይ ይዛችሁ መጥታችኋል እና የእነዚህ አባላት እጣ ፈንታ ምንድን ነው የሚሆነው?
አዎ ትክክል ነው። በኑሮ ውድነት በችግር እንዳሉ ትክክል ነው። መጀመሪያ የፌዴራል መንግስት ነው ቃል የገባ አላደረገም። መጀመሪያ 9000 በኋላ ደግሞ 1000 2000 ስቶ ነበር። ከዚህ በኋላ ጠፍቷል። ሁለተኛ ደግሞ የክልል መንግስት ራሱ ምንም የተለየ ነገር አላደረገም። ትክክለኛ ነው። የኛ ተጋየ ነው ያቀረቡ አይቤቱታ ትክክለኛ ነው። ነገር ግን አሁን በማዕከላዊ ኮሚቴው በሙሉ በአማራ የተሄድን የተወያየንበት ከመንግስት ጋር ሁሉም ማወቅ የሚገባው መንግስት ተገቢ የሆነ እገዛ ማድረግ አለበት። ጥረ ገንዘብ ይሁን ማለት ብር ይሁን በብድር ይሁን በመሬት ምናምን ሁሉ ማገዝ አለበት ተባብለን ተሰማምተናል። ግብራው ለማድረግ ግን ሁሉ ተጋይ መታገል አለበት ማየት አለበት ነው። እንዴ በዚህ መንገድ እየተሰማምተ ነው ማግለል የሚመስለን ዝም ብሎ መሳደብ የጸረ ሰላም ኃይሎች የተላላኪዎች እንደዚህ ነበራችሁ እንደዚህ የሚሉት በቀበሌና በወረዳው የሚታዩ አንድ ነገሮች መንግስት መስተካከል አለበት ብለን ተዋይተናል። ዝም ብሎ ሌላው የትግራይ ህዝብና የትግራይ ተቆርቋሪ ሌላ ደግሞ የትግራይ መጥፎ ሳይሆን ሁሉ የትግራይ ተወላጆች ለሀገሩ እንደሚቆረቆር ችግር ካየ ደግሞ እንደሚታገል ማየት አለበት ብለን እኛ የተወያየንበት እንደዛ ስለሆነ በዚህ መንገድ እኛ እንደማራለውና ሁሉ ተጋይ ደግሞ የሁለት ጥያቄ ስለሆነ በዚህ ማድረግ እንዳለበት ተሰማምተናል። በየካዩ ደግሞ በሂደቱ ላይ ምን መሆን እንዳለበት ችግር ካለ ደግሞ የተታገል ይፈታል ብለን ተስፋ እናደርጋለን።
ከኤርትራም ደግሞ ይዛችሁት የመጣችሁ ንብረት ነበርና የንብረት ክፍፍልስ እንዴት እየሆነ ነው የሚለው መጨረሻ ላይ ቢገልጽልኝ።
አብዛኛው ንብረት በዚህ ሀገር ነው እየተሸጠው። ነገር ግን የተወሰነ የማኪና እና የባህል መሳሪያ ቡድን እዚህ ነው የመጣ ነው። የባህል ቡድን እኛ እንደመረረን በወሰናችን ራሳቸው የባህል ቡድን ቢጠቀሙበት ጥሩ ብለን የኛ ወሰነ ነበረበት። ነገር ግን በኋላ በውስጣችን አንዳንድ አስፈላጊ የሆነ ጭቅጭቅና ምናምን ስለፈጠረ ከመንግስት ጋር ነው ያለው። እስኪ እነዚህ መንግስት ያዘውና በሂደት ላይ ማየት ይሻላል። በመጨረሻ ብንነጋገር ጥሩ ነው።
አመሰግናለሁ። አቶ መኮንን ተስፋይ የደሜት ሊቀመንበር ነበረን ጊዜ እጅግ አድርጌ አመሰግናለሁ።
እኔ ራሴ አመሰግናለሁ። በጣም አመሰግናለሁ።
በዚህ ጉዳይ የህወሓት ወይም የትግራይ ክልል አመራሮች አስተያየት ለማግኘት ያደረግኩት ጥረት አልተሳካም። የክልሉ ጸጥታና አስተዳደር ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ ተኪው መተኩ ባለፈው ሳምንት የደምህት አመራሮች ፓርቲያቸው አክስመው ከህወሓት ጎን ሆነው ለመስራት መወሰናቸው ለክልሉ መገናኛ ብዙሃን መግለጫ በሰጡበት ጊዜ የደምህት ውሳኔ አድንቀዋል።
ኣብዚ ሕዚ እዋን ንባሃተኖ ሎ ዘይኮነስ ሓደ ኮይና ንቃለሰሉ ጊዜ ኢልኩም
በአሁኑ ጊዜ ተበታትነን ሳይሆን አንድ ሁነን የምንታገልበት ጊዜ ነው ብላችሁ ነው የወሰናችሁት? ህወሓትና የትግራይ ህዝብ በያዙት አቋም ውስጥ ገብታችሁ ለመታገል መወሰናችሁ ትልቅ ውሳኔ ነው። ለትግል የሚመች ሁኔታ እንዳለም እየተረዳችሁት ነው። ከሁሉም በላይ ወደዚህ ውሳኔ እንድትመጡ ያደረጋችሁ በአንደኝነት የሚያስጨንቀን የህልውና ጉዳይ ነው በማለት የያዛችሁት አቋም የሚደነቅ ነው። ለህልውናችንም በአንድ መስመር ውስጥ ገብተን የምንታገልበት ነው የሚል መንፈስ ነው የያዛችሁት ነው ያሉት። በደምህት አመራሮች የተነሳው የንቅናቄው አባላት የነበሩ የመልሶ ማቋቋም እርዳታ እንዲደረግላቸው አቶ ተኪው ሲመልሱ መንግስታቸው በሚቻለው አቅም ችግሩ ለመፍታት እንደሚሰራ ነው።
ከምዚ ዓብኩሞ ማሕበራዊ ፀገማት ንምቅላል ከመንግስቲ ዝቃለና ኩሉ ክንገብርና
የተነሱ ማህበራዊ ችግሮች ለመፍታት እንደ መንግስት የምንችለውን ያህል እናደርጋለን። ማወቅ ያለብን እነዚህ ችግሮች በሁሉም የትግራይ ወጣቶች ያሉ ናቸው። ነገር ግን ማድረግ ያለብን ሳንፈጽም ያለፍንባቸው ጉዳዮች አሉ። ስለዚህ የምንችለውን እናደርጋለን። በማንችላቸው ደግሞ ከእናንተ ጋር እየተግባባን እንሄዳለን። ከሁሉም በላይ ደግሞ እናንተ የስርዓቱ ባለቤት ናችሁ። የሚያጋጥም ችግር ቀላል አይሆንም። ስለዚህ እንደምትታገሉት እንጠብቃለን ብለዋል።
ለአሜሪካ ድምጽ ሙልጌታ
ጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች፣ አሁን የሰሜን ካሮላይናው የአመቱ ምርጥ የቤተሰብ ሐኪም አሁን የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ ትውልደ ኢትዮጵያዊውን ዶክተር አረጋዊ ግርማይን የአመቱ ምርጥ የቤተሰብ ሐኪም ብሎ ሸልሟል። ዶክተር አረጋዊ የጤና መድን የሌላቸውንና ከተለያዩ ሀገሮች የመጡ አቅመ ደካማ ስደተኞችን በማገልገል ይታወቃሉ። በተሰጣቸው ሽልማት የተሰማቸውን ከፍ ያለ ደስታ ለአሜሪካ ድምፅ የገለጹት ዶክተር አረጋዊ ወደ ኢትዮጵያ ተመልሰው የማህፀን ጫፍ ካንሰር በመባል የሚታወቀውን የካንሰር ህመም የሚከላከል ግልጋሎት ለመስጠት ሀሳብ እንዳላቸውም አክለዋል። ሀብታሙ ስዩም ነው ዝርዝሩን የያዘው።
22 ዓመታት ያገለገሉበትን ሙያ ዶክተር አረጋዊ ግርማ የሚያዩት ከበርካታ ከመላ ዓለም ከመጡ ሰዎች ጋር የሚያገናኛቸው ሰብአዊ ድልድይ እንደሆነ ሁሉ ነው። እሳቸው ወደሚሰሩበት ጋስተን የቤተሰብ ሕክምና አገልግሎት የሚመጡት ታካሚዎች ደግሞ የበለጠ ሰብአዊነትን፣ ርኅራኄን የሚፈልጉ ናቸው።
እኔ በጣም የህሊና እርካታ ይሰጠኛል። ለምን ብትለኝ ለህዝብ ያለኝ ፍቅር ከልጅነቴ የታነጸ ነው እና ከውጭ ሀገር መጥተው ኢንሹራንስ የሌላቸው የውጭ ሰዎች ለምሳሌ ባጋጠመኝ የደቡብ አሜሪካ ሰዎች አክሜያለሁ፣ የአፍሪካ ሰዎች፣ የተለያዩ የአፍሪካ ሰዎች፣ የፓለስታይን ሰዎች፣ የቻይና ሰዎች፣ ኢቭን የራሽያ ፔሽንቶችም አሉኝ እና በጣም ኤክስፖዠሩ ሰፋ ላለ ነው ያጋለጠኝ። ምክንያቱም እነዚህ ሰዎች አክሰስ ወደ ግል ሐኪሞች የመግባት እድል የላቸውም እና እኛ ባለን በተሰጠን መርሆ መሰረት ማንም ሰው የመጣ ሰው ኢንሹራንስ ይኖረው አይኖረው ኢሚግራንት የሆነ ወይም ደግሞ ስራ የሌለው በሙሉ ነው የምንቀበለው እና ለዚህ አገልግሎት በመብቃቴ በጣም ደስ ይለኛል።
ዶክተር አረጋዊ ግርማይ እንዲህ በስሜት ተሞልተው የሚናገሩለት ሙያቸው መልሰው እየከፈላቸው ይመስላል። 4000 አባላት ያሉት የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ የ2019 የአውሮፓውያን አቆጣጠር ምርጥ የቤተሰብ ሐኪም ብሎ ሸልሟቸዋል። ለዚህ ሽልማት የሚበቁ ሐኪሞች የሚጣሩበት የራሱ ስርዓት አለው።
ከሚመርጥባቸው አንደኛ ተመራጮች ኖሚኔት መደረግ አለባቸው። ከዛ ደግሞ ማህበሩ ውስጥ አመራር አለ፣ ቦርድ አለ፣ ኮሚቴዎች አሉ እና እነዚህ የተመረጡ ሰዎች ድጋፍ ኤቪደንስ እንዲያቀርቡ ይጠየቃሉ። ከተጠየቁ በኋላ ኤቪደንሱን በሙሉ መርምሮ በተለይ በሶስት ኮር የሆኑ ኮር ቫሉ የሚላቸው ነገሮች አሉ። አንደኛው ይሄ ኮምፓሽነት ኬር በጣም ርኅራኄ የተሞላበት ሕክምና የሚሰጥ ሐኪም። ሁለተኛው ደግሞ ኮምፕሬንሲቭ ኬር የሚሉት ነው። ኮምፕሬንሲቭ ኬር በጣም አጠቃላይ የሆነ የሕክምና አገልግሎት የሚሰጥ። ሶስተኛው ሮል ማደል የሚሆን ሮል ማደል በኮሚኒቲ ውስጥ ሮል ማደል ደግሞ ለሌሎች ፕሮፌሽናል የሚል እና በእነዚህ ሶስት መለኪያዎች መርምረው ጉልህ ሮል ያላቸው ሐኪሞች ይመርጣሉ እና በእነዚህ መለኪያዎች ተገምግሜ ነው እንግዲህ ለምርጫው የደረስኩት።
እንግዲህ ዶክተር አረጋዊ እርስዎ ኢትዮጵያን የተወለዱት ከኢትዮጵያ ነው ወደዚህ ሀገር የመጡት። በተለያዩ ቦታዎች የሚኖሩ ዜጎችም የሕክምና አገልግሎትን የማግኘታቸው ሁኔታ በጣም የጠበበ ነው። የእርስዎ የተካኑበትን ሙያ የኢትዮጵያ ሕዝብስ መቼ ነው መጠቀም የሚችለው? ያደጉበት የኖሩበት ማህበረሰብስ የሚጠቀምበት እድል ይኖር ይሆን? ወደፊቱ ምን ያስበዋል?
አዎ በጣም ደስ እያለኝ እኔ የኢትዮጵያ ሕዝብ ሁል ጊዜ እንዳስታወስኩት ከልቤ ጋር እንደሆነ በጣም ነው ማምነው። በተለይ ይሄ የሰርቪካል ካንሰር በሚባል በሽታ ላይ በጣም ትኩረት አድርጌ ስለሰራሁ ይህንንም ነገር አገራችንን ለማስፋፋት ሀሳብ አለኝ። አንዳንድ ነገሮችን እያጠናሁ በተለይ በአሁኑ ሰዓት ሩዋንዳ በጣም ትልቅ መሪነት ይዘው በኤችፒቪ በሚባል በሽታ ብዙ ካምፔን እያደረጉ ነው እና እኔም የኢትዮጵያ ሀገሬ ይህንን አይነት ስራ እንድትሰራ በጣም ፍላጎት አለኝ እና ይሄ ነገር እየተሰራ ነው ኢትዮጵያ ውስጥ። ግን ከነሱ ጋር ሁኜ ይህንን ነገር በስፋት ለብዙ ህዝብ እንዲዳረስ ለማድረግ በጣም ፍላጎት አለኝ።
የሰሜን ካሮላይና የቤተሰብ ሐኪሞች አካዳሚ 55 ቅርንጫፎች እንዲሁም 135,000 አባላት ያሉት የዩናይትድ ስቴትስ የቤተሰብ ሐኪሞች ማኅበር አባል ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች ማሳሰቢያዬን እዚህ ጋር ልድገምና ስርጭታችንን እናጠናቅ። በሚያሳስቧችሁ ወይም በፕሮግራማችን በቀረቡ የተለያዩ ዝግጅቶች ላይ በድምፅ ማስቀመጫው ላይ የምታኖሩልን የአስተያየት ድምፆች አሊያም ለአሜሪካ ድምፅ በኢሜይል የምታደርሷቸው መልእክቶችም ሆኑ አስተያየቶች በፕሮግራማችን ላይ በቀረቡ ዝግጅቶች ላይ እንዲያተክሩ ለማስታወስ ነው። አድማጮች ጻፉ፣ ደውሎ ተሳተፉ። የዛሬው እዚህ ላይ ያበቃ። ነገ እንገናኝ። አሁን የትግርኛ ስርጭት ይቀጥላል። ደህና እደሩ።
ዋሽንግተን ዲሲ ዝርከብ ድምፂ ኣሜሪካ እዩ ብ22፣ 25፣ 31 ሜትር ባንድ ሓፂር ማዕበል ከምኡውን ብሳተላይት መስመር ቪኦኤ 24 ይመሓላለፍ ኣብ ፌስቡክ እውን ከምኡ ብቐጥታ ከመይ ኣምስ